ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት 15 2016 ዓ.ም ዝግጅታችን ጀመረ።
የፒያሳ ፈረሳና የነዋሪዎቿ ቅሬታ
ካንቴር ጋር ቆመሽ ብታይ በጣም ነው የሚያደርገው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳስብ በጣም ነው የሚረብሸው።
በፒያሳ አካባቢ ልዩ ስሙ ዶሮ ማነቂያ ተብሎ በሚጠራው ስፍራ ተወልዶ ያደገውንና አሁን ለልማት ተነሺ ከሆኑ ነዋሪዎች አንዱ የሆነውን ዮናታን ኃይሉን ነው የሰማችሁት። በምሽቱ ሰፋ ያለ ዘገባ ይኖረናል።
የሃይማኖት ባለቤቶች ሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ ባለቤቶችን ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራት ጀምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደርጉበት የሚዳበርና የሚስተካከል ይመስለኛል። ግን ይህን እነዚህን መሰረታዊ የሆነ አካሄዶች መንግስት ካልተከተለ አንድነትን የማምጣት ድሉ ጠባብ ሊሆን ይችላል የሚል እምነት አለኝ።
አሁን ደግሞ የሰማችኋቸው አቶ ዳዊት ገብሩ ይባላሉ። የህግ ባለሙያ ናቸው። በቅርቡ የህዝብ ተወካዮች ምክር ቤት ተወያይቶበት ወደ ቋሚ ኮሚቴ የመራውን የበዓላት አከባበርን ለመወሰን የወጣውን ረቂቅ አዋጅ የሚቃኝ ዘገባ ይኖረናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መጋቢት 15 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን፣ ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ማህበራዊና ኢኮኖሚያዊ ጉዳዮችን ዳስሳለን። ዘና የሚያደርጓችሁ ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። ፖላንድ ተፈጽሞብኛል ያለችውን አዲስ የአየር ክልል ጥሰት በተመለከተ ከሩሲያ ማብራሪያ እንደምትጠይቅ አስታወቀች። እሁድ ማለዳ ወደ ዩክሬን ከማቅናቱ በፊት የሩሲያ ሚሳኤል የሰሜን አትላንቲክ የጦር ቃል ኪዳን ኔቶ አባል ሀገሯን 2 ኪሎ ሜትር ያክል የአየር ግዛት መጣሱን የፖላንድ ጦር ቃል አቀባይ ተናግረዋል። የፖላንድ የአየር ክልል በሩሲያ አየር ኃይል በተተኮሰ ክሩዝ ሚሳኤል ተጥሷል በማለት በኤክስ ማህበራዊ አውታር ላይ ያተመው የፖላንድ ጦር ተተኳሹ በሉቢን ግዛት ኦሶርዶ መንደር ላይ 39 ያክል ሰከንዶች እንደቆየም አክሏል። የሀገሪቱ የውጭ ጉዳይ ሚኒስቴር ቃል አቀባይ ፓውል ሮንስኪ በበኩላቸው ከሁሉም በላይ የሩሲያ ፌዴሬሽንን በዩክሬን ሕዝብና ግዛት ላይ የሚያደርገውን የሽብር አየር ጥቃት እንዲያቆም፣ ጦርነቱን በመግታት በራሱ የውስጥ ችግሮች ላይ እንዲያተኩር እንጠይቃለን ብለዋል። ለሮይተርስ የዜና አውታር የዩናይትድ ስቴትስ ምክትል ፕሬዚደንት ካማላ ሃሪስ በአውሮፓውያኑ 2018 ዓ.ም በተማሪዎች ላይ የጅምላ ግድያ የተፈጸመበትን የፓርክላንድ ሁለተኛ ደረጃ ትምህርት ቤት ሕንፃ በትናንትናው ዕለት ጎብኝተዋል። በዚያም ዳኞች አደገኛ ስለመሆናቸው ያረጋገጡላቸውን ግለሰቦች መሳሪያ በጊዜያዊነት ፖሊስ እንዲረከብ የሚፈቅድ ሕግ ግዛቶች እንዲያወጡ ለመርዳት የሚያስችል መርሃ ግብር ይፋ አድርገዋል። ሃሪስ በጥይት የተበሳሱ የትምህርት ቤቱን ግድግዳዎችና ዛሬም ድረስ በደረቀ ደምና በረገፈ መስታወት የተሸፈነውን ወለል ተመልክተዋል። በየካቲት 14 2018 በተፈጸመው የማርጆሪ ስታማን ዳግላስ ከፍተኛ ሁለተኛ ደረጃ ትምህርት ቤት ጥቃት 14 ተማሪዎችና ሰራተኞች ሲገደሉ 17 ደግሞ ጉዳት ደርሶባቸዋል። 3 ፎቆች ባሉት ህንፃ ውስጥ የሚገኙ አዳራሾችና መማሪያ ክፍሎች በጥቃት ወቅት የሸሹ ተማሪዎች የተዋቸው ጫማዎችና የተወለጉ የፍቅር ቀን አበቦች እንዲሁም ፊኛዎች ዛሬም ድረስ ይታዩባቸዋል። የመማሪያ መጻሕፍት፣ ላፕቶፖች፣ ምግብና ወረቀት በጠረጴዛዎቹ ላይ ተረስተዋል። ስለ ጥቃቱ ሰለባዎች ማብራሪያ የተሰጣቸው ሃሪስ በተመለከቱት ነገር በጥቃቱ ቅጽበት ዛሬም ያለው ያህል እንደተሰማቸው ገልጸዋል። በጉብኝቱ ወቅት አንዳንዶቹ ለትምህርት ቤት ደህንነት ተጨማሪ ወጪ እንዲደረግ፣ ሌሎቹ ደግሞ ጠንካራ የመሳሪያ ህግ እንዲወጣ ግፊት የሚያደርጉ የተጎጂ ቤተሰቦች አባላት ምክትል ፕሬዚደንት ካማላ ሃሪስን አጅበዋል። ከወራት አለመረጋጋት በኋላ ሴኔጋል ከፍተኛ ፉክክር የታየበትን ፕሬዚደንታዊ ምርጫ በዛሬው ዕለት አድርጋለች። በቅርብ ዓመታት ውስጥ በርካታ መፈንቅለ መንግስታትን ባስተናገደው ቀጠና የረጋ ዲሞክራሲ እንዳላት የሚነገርላትን ምዕራብ አፍሪካዊት ሀገር በቅርብ ወራት የታየው አለመረጋጋት መልካም ስሟን ፈትኗል። የአሁኑ ምርጫ የተካሄደው ፕሬዚደንት ማኪ ሳል እስከ ዓመቱ መጨረሻ ድረስ ምርጫውን ለማዘገየት ካደረጉት ያልተሳካ ጥረት ሳምንታት በኋላ ነው። ሳል በሕገ መንግሥቱ በተቀመጠው ገደብ መሠረት ለሶስተኛ ጊዜ እንዳይወዳደሩ ታግደዋል። የአሁኑ ምርጫ ሴኔጋል በአውሮፓውያኑ 1960 ከፈረንሳይ ነጻነቷን ካገኘች ወዲህ የተደረገ አራተኛው ዲሞክራሲያዊ የሥልጣን ሽግግር ይሆናል ተብሎ ይጠበቃል። የምርጫ ሂደቱ ግን በግጭትና አለመረጋጋት የታወከና በመቶዎች የሚቆጠሩ ተቃዋሚ ፖለቲከኞች ለእስራት የተዳረጉበት ስለመሆኑም ተነግረዋል። በአሁኑ ምርጫ ፉክክር በሀገሪቱ ታሪክ የመጀመሪያዋ ሴት እጩን ጨምሮ 19 እጩዎች ይወዳደራሉ። በሀገሪቱ ታሪክ ከፍተኛ ፉክክር የታየበት ስለመሆኑ በተነገረለት በዚህ ምርጫ ከ50% በላይ የህዝብ ድምፅ የሚያገኙ እጩዎች እንደማይኖሩ ተንታኞች ግምታቸውን አስቀምጠዋል። በዚህ መሰረት የድጋሚ ምርጫ ይደረጋል የሚለው ግምት አይሏል። ከእጩ ተወዳዳሪዎች መካከል የቀድሞው ጠቅላይ ሚኒስትር አማዱ ባና፣ እውቁ ተቃዋሚ ፖለቲከኛ ኦስማኒ ሶንኮ የሚደግፏቸው ባሲሮ ዲኦማይ ይገኙበታል። ዘገባው የአሶሺየትድ ፕሬስ ነው። በስተመጨረሻም የዌልስ ልዕልት ካትሪን የካንሰር ሕክምና እያገኙ ስለመሆናቸው ይፋ ማድረጋቸውን ተከትሎ ከመላ ዓለም ዙሪያ በደረሳቸው ድጋፍ ልባቸው በእጅጉ እንደተነካ ተናግረዋል። የ42 ዓመቷ ካትሪን አርብ ዕለት ነበረ ካንሰር በድጋሚ በሰውነታቸው እንዳያንሰራራ የሚያግደውን የሕክምና ሂደት እየተከታተሉ እንደሆነ በቪዲዮ መልእክት ለብሪታንያ ሕዝብ ማሳወቃቸውን ተከትሎ ከዓለም መሪዎች፣ ቤተሰብ አባላትና ሕዝብ ከፍተኛ የድጋፍ መልእክት ደርሷቸዋል። ለልዕልትነታቸው መልእክት መልስ ይሆን ዘንድ ከእንግሊዝ ከጋራ ብልጽግና ሀገራትና ዓለም ዙሪያ በደረሱን የርኅራኄ መልእክቶች ልዑልነታቸውና ልዕልትነታቸው በእጅጉ ተነክተዋል ብለዋል። ልዕልት ካትሪንና አልጋውራሹ ባለቤታቸው ልዑል ዊልያም ቅዳሜ አመሻሽ ባሰራጩት መግለጫ ላይ የቀደመው መልእክት በልዕልት ካትሪን ጤና ዙሪያ ለሳምንታት ያህል የቆዩ ግምቶችን ቋጭተዋል። በርካቶች ሱን ጽናት ሲያደንቁ፣ ሌሎች ደግሞ በመሰወራቸው ዙሪያ የተነዙ የሴራ ሀተታዎችን ተችተዋል። ንጉሥ ቻርለስ ሶስተኛ ከካንሰር ህመም ጋር ሲታገሉ እንደነበረ ባስታወቁ ከሳምንታት በኋላ የልዕልት ካትሪን ጤና ሁኔታ በግልጽ የማሳወቁ እርምጃ የብሪታንያን ንጉሣዊ ቤተሰብ ለቀውስ ዳርጎታል። ከነገሱ 17 ወራትን ያስቆጠሩት ንጉሥ ቻርለስ ለልጃቸው ሚስት ክብር ሲሉ ማናቸውንም ህዝባዊ ተሳትፎዎችን እንደሚሰርዙ አስታውቀዋል። አድማጮቻችን፣ ለምሽቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው። ከቀሪ የአሜሪካ ድምፅ የእሁድ ምሽት ስርጭት ጋር አብራችሁ ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መጋቢት 15 2016 ዓ.ም የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ህጉን በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል እና ይሄ ነገር ለወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ የአፍሪካኖች ሊሆኑ ይችላሉ። በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባብ የማቆም የማገት የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው።
የሰማችኋቸው በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸት ነው። ህገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲሁም አወዛጋቢ ህግ አስመልክቶ ከተሰናዳው የተቀነጨበ ነው። ወደ በኋላ ላይ እንመለስበታለን።
የፕሮግራማችን መክፈቻ የሚሆነው ግን ሙዚቃ ነው።
በትክክል የመጀመሪያው የሙዚቃ ምርጫችን ደግሞ ዘቢባ ግርማ ስሜን በስሙ እያለች በቅርቡ የለቀቀችው ነጠላ ዜማ ነው። በሱ ዘና ብለን እንመለሳለን።
Let's go. ማለት
ዘቢባ በቅርቡ ለቀቀችውን ንዝግነጠላ ዜማ ነው ሰምተን የተመለስነው። በዛ ላይ ክሊፑን በዩቲዩብ ላይ ተወከውነ ደረጀ በተሰባይ ዘት ያለው በዘፈኑ ላይ ያለውን ፍቅር በትክክል ያሳየ ነው።
ልክ ነው። ዘቢባ ጥሩ ስራ ነው ኢዛ የመጣችው። በዚህ ወደ መጀመሪያው ቅንብራችን እናልፋለን። የፒያሳ ፈረሳና የነዋሪዎቿ ቅሬታ።
በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ እሪ በከንቱ ተብሎ እስከሚጠራው ሰፈር ሰሞኑን እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎቹ ዘንድ ከፍተኛ ቅሬታ ፈጥሯል።
የአዲስ አበባ ከተማ አስተዳደር ነዋሪዎቹ እንዲነሱ የወሰነው አካባቢውን ለማልማት እቅድ በመያዙ መሆኑን ቢያስታውቅም ማንነታችንን ተነጥቀናል የሚሉት የአካባቢው ነዋሪዎችና የከተማ ልማት ባለሙያዎች ፒያሳ አሮጌ ሰፈርም ቢሆን የከተማዋን በርካታ ታሪኮች አቅፎ የያዘ በመሆኑ ልማቱ ታሪካዊ ይዘቱን በጠበቀ መልኩ መካሄድ ነበረበት ሲሉ ይከራከራሉ። በዚህ ዙሪያ የፒያሳ የልማት ተነሺዎችና የከተማ ልማት ባለሙያዎችን አነጋግረሽ ያሰናዳሽው ዘገባ አለ። ስመኝሽና ወደዛው ንለፍ።
ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንጻ፣ በብሪቲሽ ካውንስል ቲሩም ካፌ፣ በመደዳ በተደረደሩ ወርቅ ቤቶች፣ የመኮንን ባቅላባ፣ በዶሮ ማነቂያ፣ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንጻዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባዋ ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም 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 የሚረብሸው በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትያለሽ። ከአምፔር ጋር ቆመሽ ብረታች ብታይ በጣም ነው ምድ የሚያደረው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም 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 በሚያሳዝን ሁኔታ በጣም ነው የሚረብሸው።
ለዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮ፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝቷ እንዲህ በቃላት ይገለጻል ብለሽ ነው? አይገለጽም። ፒያሳ ያው ለኛ ሁሉ ነገራችን ነች። ሁሉ ነገራችን፣ ችግር ላይ የተረባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያሰማሩባት ስፍራ ነች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመ ያደግንባት፣ በኋላን ተምረንም በስራም ደግሞ ልጆቻችን ተለውጠ ነው የራሳችን የምናስተዳድር ልጆች ሆናል። ከዛ ጎን ለጎን ቤተሰብ የመሰረትንባት ነች። ልጆች ወልደን የምናስተምርባት እዚሁ በምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ እውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
ምን ሊፈርስ መሆኑን የሰማነው መጀመሪያ መንግዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንትና 15 ቀን ደግሞ ችግሩ አፍጥቶ መጥቶ እንግዲህ መፍረስ አደጋ ደረሰበት። ቆስላም ፒያሳ
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 22/2016 ዓ.ም ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ፣ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
እዛ አካባቢ ተወልዶ እንዳደገ ሰው ታምራት ምን ይሰማሃል? ጎረቤት ጥይት ይንሽ ምን ይሰማቸዋል? ልብሳቸውን ይማረው እናትና አባቴ በሕይወት የለም። ቢኖር አቶ ማረጋ ምን ይሰማዎታል ተብለው ተጠይቆ ዳታ ተሰብስቦ ማህበራዊ ህይወታችሁ ምንድን ነው፣ ይህ አማራጮች አሉ ተብሎ በፍላጎት ሲሆን እኮ ማለት ለውጥን ማን ይጠላል? ተፈጥሯዊ አይደል ለውጥ? ማን ይጠላል? ግን ደግሞ ያንን ደግሞ በተለያየ ዓለምም እኮ ወልድ ሲቲዎች እኮ ተከብሮ ይኖራሉ አይደል? አይ ነው አሁን የሰው ልጅ ያደግኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለውስ ማህበራዊ መስተጋብር? ክፉ ጎረቤት ይናፍቃል እኮ። ዋናው ድን በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር ነው። በስነስርዓት የሚያናግርሽ የለም። ለምትችል ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈሩ ያልሆነ ማንም የለም። ከጥላሁን ገሰሰ እስከ ሙሉቀን መለሰ፣ ከሙሉቀን መለሰ እስከ አለማየሁ እሸቴ ድምጻቸውን ያሟሹባት ከተማ ነች። እነ ስብሐት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለ ደጃሹ የተቀኙላት ነው። እነ ሎሬት ጸጋዬ ገብረ መድኅን ቲዩብ መጥተው ሻይ የጠጡባት ናት፣ የተራመዱባት ናት። የትኛው ተጠርቶ የትኛው ይተዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው። ነበር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ ያስከብረው፣ መንግስትንም የበለጠ ያስፈቅረው፣ መንግስትንም የበለጠ ክቡልነት ሊጨምርለት የነበረው ግን ውይይት ቢኖር የነበረውን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ይኑር ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው አይደል?
ፒያሳን ለማልማት በተያዘው እቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በእሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የእቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ከሪም ጀማል ይገልጻሉ።
ተብሎ የተነገረው 10 ቀን ምናምን ነገር ይሆናል ከተነገረንልሽ ይሄ ጉዳይ ከተከሰተ። ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታውስም በቁጥር ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ የመዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለው፣ ይሄ ግን መፍረስ የለበትም የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ከሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ የቃ መለማመጃ ክፍል እንዲሁም ስቶር፣ እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪክ በደንብ አስረዳን። አክሰብት አደረጉና ባለበት ሁኔታ መቆየት ይገባዋል፣ መፍረስ የለበትም የሚል ውሳኔ ሰጡንና ወጡ። አሁን በዛ እሱ ሳይነካ ሌሎቹ ፈርሰው ቁጭ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ።
ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም አገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ስለ ሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገር ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ሽልማት የሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል። የአምና እና ይሄን ባለመሆኑ ነው አሁን ብዙ አሁን ፒያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ትዝታዎች ጠፉ ይባላል ምናምን። እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትን ማሳወቅ ይችል።
የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሐሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበት ይከራከራሉ። አቶ ኤርሚያስ ተሰማ የስነ ህንጻና የከተማ ልማት ባለሙያ ናቸው።
ፒያሳ ያለው አንዳንድ ሰፈሮችን ግን በኤሪያ ደረጃ ወይም አካሎ ይሄ ቦታ በጥቅል ቅርስ ነው ብሎ ያንን መጠበቅ ያስፈልጋል። ምክንያቱም አንዱን ህንጻ ብቻ ከመሃል ነጥለን ቅርስ ነው ካለን ዙሪያው ያሉትን ነገሮች ስናፈርስ ብቻውን የህንጻ ግንጥል ጌጦ ነው ይቀራል። ለምሳሌ በለገሃር የተደረገውን ብናይ ያኛው የህንጻ ብቻ ፕሮቴክት ተደረገና ዙሪያው ግን በሙሉ አዲስ ልማት ተሰራ እና በዛ አዲስ ልማት ውስጥ ያ የለገሃር ህንጻ ብቻውን ሲቀመጥ ምንም የሚናገረው ታሪክ አይኖርም። ስለዚህ ዙሪያው ያሉ አብረውት የተሳሰሩትን ነገሮች እንደ ቅርስ መታሰብ አለባቸው። ከሱ በተጨማሪ ደግሞ ያንን ደግሞ ከነኛ ህንጻዎች ጋር የተሳሰረ ደግሞ ህይወት፣ ንግድ፣ ማህበረሰብ ትስስር አለ። ስለዚህ ያም አብሮ ከቅርሱ ጋር አብሮ መታሰብ አለበት። ስለዚህ የቅርስን ትርጓሜ የተወሰነ ሰፋ አድርጎ ማሰብና ያንንም በጥበቃ ህግ ውስጥ ማካተት ያስፈልጋል።
በዓለም ላይ የሚገኙ የተለያዩ ከተሞች መጀመሪያ የተመሰረቱበትን ታሪካዊ ክፍል አሮጌ ከተማ በሚል ጠብቀው ያስቀምጧቸዋል። ለምሳሌ እንደ ፓሪስ፣ ሮም፣ አምስተርዳም እና ሌሎች የአውሮፓ ከተሞች ለዘመናት የተሻገሩ ስነ ህንጻ የያዙ የከተማቸውን ክፍል ለቱሪስት መስህብነት ይጠቀሙባቸዋል። አንድ አካባቢን በአሮጌ ከተማነት ጠብቆ ልማትን ጎን ለጎን ማስኬድ ስለሚቻልበት መንገድ አቶ ኤርሚያስን ጠይቀናቸዋል።
እንግዲህ ሁለት አይነት አማራጮች አሉ። የመጀመሪያው ቅድም እንዳልኩት በጣም እንዲህ ክሪቲካል ወይም ደግሞ በጣም አንገብጋቢ ናቸው። እነኚህ የከተማውን ታሪክ በጣም የሚያሳዩ መነሻችንን የሚያሳዩ ናቸው ብለን የምናስባቸውን ሰፈሮች እንደ ሰፈር መያዝ ይኖርብናል። ያ ማለት አዳዲስ እዛ ጋር የሚጨመሩ ጥቃቅን የሚሆኑ ተለቅ ተለቅ ያሉ የሚሆኑ ህንፃዎች፣ ግንባታዎች፣ ማንኛውም ነገሮች ህግ ይወጣላቸውና የበፊቱን ታሪክ በማያጠለሹ መልክ ወይም በማይሸፍኑ መልክ እንዲደረጉ ይደረጋል። ይህም ደግሞ የከተማ ህግ ይወጣለታል ማለት ነው። ለምሳሌ ከዚህ ከፍታ በላይ እዚህ ቦታ ላይ አይገነባም፣ በመንገድ ዳር ያሉትን ህንፃዎች አንነካም። እነኝን ሁሉ የምናደርገው ግን ጊዜ ተወስዶ ተጠንቶ ነው። ለምሳሌ ፒያሳን እንደ ፒያሳ ማንነቱን የሚገልጹት ነገሮች ምንድን ናቸው? የፒያሳ መገለጫዎች። ስለዚህ መጠበቅ ያለብን የትኞቹን ነገሮች ነገሮችን ነው ባንጠብቅ ችግር የሌለው ብለን ተነጋግሮ በባለሙያዎች ጊዜ ተወስዶ መታሰብና መወሰን ያለበት ነገር ነው።
አቶ ኤርሚያስ በፒያሳ ፈረሳ ሂደት ውስጥ ሌላው ትኩረት ያልተሰጠው ጉዳይ ብለው የሚያነሱት ማህበራዊ ትስስሩ ነው።
ረጅም እድሜ ባስቆጠሩ መንደሮች ውስጥ ያለው ማህበራዊ ህይወት በጣም ጠንካራ ነው። እርስ በርስ ተሳስሮ ነው ሰው የሚኖረው። ስለዚህ ለምሳሌ አንድ በእድሜ የገፉ አዛውንት ቢኖሩ በጎረቤቶቻቸው መደበኛ ያልሆነ ጥበቃ ይደረግላቸዋል፣ እንክብካቤ ይደረግላቸዋል። አንድ ነገር ቢሆኑ ሮጠው የሚደርስላቸው ጎረቤት ይኖራቸዋል። ከዛ በተጨማሪ በእድርና በመሳሰሉት ማህበራዊ ትስስር ውስጥ የተሳሰሩ ናቸው። አንዳንድ አሉ ለምሳሌ ከሰው ቤት የሰው ቤት እየሄዱ አንዳንድ ተባራሪ ስራ እየሰሩ ከዚህ ማህበራዊ ትስስር ጋር ጥገኛ ሆነው የሚኖሩ ሰዎች አሉ እና በቂ መሰረተ ልማት የሌለውን ማህበረሰብ እንደ መሰረተ ልማት ሆኖ ያገለገለው ይሄ የነበረው ማህበራዊ ትስስር እና ይሄ ማህበራዊ ትስስር ሳይነካ ለማስቀጠል ምንድን ነው የሚደረገው? አካባቢውን በሚታደስበት ጊዜ አንደኛ ሙሉ በሙሉ በአንድ ያናደርገውን በሂደት እናደርግና ከዛ በኋላ የሆነውን አካባቢ ላይ አዲስ ቤቶች ሰርቶ ነዋሪዎቹን እዛው እንዲዘዋወሩ በማድረግ አትሊስት እንትኑን እንኳን ይሄ የሚታየውንና የሚዳሰሰውን ነገር እንኳን መጠበቅ ባንችል ቢያንስ ግን የማህበረሰቡን ማህበራዊ ትስስር ግን የመጠበቅ ግዴታ ያለብን ይመስለኛል። እና በዚህኛው ልማት ውስጥ ከቅርስ ካለመጠበቁ በላይ በጣም የሚያንገበግበውና ማድረግ የነበረብን ትልቁ ነገር ይህንን ማህበራዊ ትስስር መጠበቅና ሰዎቹን ከአካባቢያቸው አለመንቀል ነበረ።
ታሪካዊ ቦታ አሮጌ ስለሆነ ብቻ እንዲፈርስ አይደረግም ብለው የሚከራከሩት አቶ ኤርሚያስ ፒያርሳን ሙሉ ለሙሉ አፍርሶ በአዲስ ለመተካት መሞከር በኢኮኖሚ፣ በቱሪዝምና በማህበራዊ እሴት ሀገሪቱን ብዙ ነገር እንደሚያሳጣት ያስረዳሉ። የከተማዋ መስተዳድር ፒያሳን ለማፍረስ ያሳለፈውን ውሳኔ ቀጥሎ የታሰበውን ልማትና ተነሹ ማህበረሰብ በልማት ተጠቃሚ የሚሆንበትን መንገድ በግልጽ ከህብረተሰቡና ከባለሙያዎች ጋር አለመወያየቱንም ይኮነናሉ።
ስለዚህ ልማት ምንም የምናቀው ነገር የለም በሚገርም ሁኔታ። እዚህ ቦታ ላይ ቀጥሎ የሚመጣው ቪዥን ይሄ ነው ተብሎ ያየነው ነገር የለም። ወይም በንግግር ይሁን በጽሁፍ ይሁን በፕላን በፎቶ በምስል ያየነው ነገር የለም። ስለዚህ ምን እንደሚካሄድ ቀጥሎ የምናቀው ነገር የለም። የትኞቹ ነው የሚጠበቁት፣ የትኞቹ ነው የሚፈርሱት የምናቀው ነገር የለም። አሁን ይሄ በህብረተሰቡ ዘንድ ጥርጣሬና አለመተማመንን ይፈጥራል። ማህበራዊ መረጋጋቱንም አደጋ ውስጥ የሚጥለው ነው። ህብረተሰቡ በመንግስት ላይ እምነት ከሌለው የራሱን አቋራጭ መንገዶች የመከተል ህግን ለማክበር ያለውን ተነሳሽነት ያደበዝዛል። ይሄ በጣም ብዙ ችግሮች ያሉበት ነገር ነው። ስለዚህ ምንድን ነው ጊዜ ተወስዶበት ባለሙያዎች ተካተው መካሄድ ነበረበት።
አቶ ኤርሚያስ ገና ያልፈረሱ ህንፃዎችንና ቅርሶችን አሁንም ማዳን የሚቻልበት ጊዜ አለ ብለው ያምናሉ። በጥድፊያ ከሚካሄደው ፈረሳ ፋታ ተወስዶ ታሪክ በማያጠፋ መልኩ አዲስ ልማት ማካሄድ የሚቻልበትን መንገድ ከባለሙያዎች ጋር በመወያየት የተወሰኑ ቅርሶችን አሁንም ማትረፍ ይቻላል ሲሉም ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮች፣ በአዲስ አበባ አስተዳደር ፒያሳ አካባቢ የተካሄደ ያለውን ፈረሳ አስመልክቶ ከከተማው አስተዳደርም ሆነ ከፌዴራል ቅርስ ጥናትና ጥበቃ ባለስልጣን ምላሽ ለማግኘት ጥረት አድርገን ለጊዜው አልተሳካልንም። ምላሻቸውን እንዳገኘን ግን ጉዳዩን በድጋሚ የምንመለስበት ይሆናል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው የተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሪክ የፌስቡክ ሃሽታግ፣ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዷችን ደግሞ በቅርቡ የሕዝብ ተወካዮች ምክር ቤት የተወያየበትን የበዓላትን አከባበር ለመወሰን የወጣውን ረቂቅ አዋጅ ይመለከታል።
የሕዝብ ተወካዮች ምክር ቤት የሕዝብ በዓላትን የእረፍት ቀናትንና የበዓላትን አከባበር ለመወሰን የወጣ ረቂቅ አዋጅ ላይ ተወያይቶ ለዝርዝር እይታ ለቋሚ ኮሚቴ መርቶታል። ረቂቅ አዋጁ ህዝባዊ በዓላትን የሚያስተባብሩ የመንግስት ተቋማትን እንደሰየመ የተጠቀሰ ሲሆን የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ስዩም ይህ ሁኔታ የበዓላትን ህዝባዊነት ሊያሳጣ ይችላል ሲል ስጋቱን ለአሜሪካ ድምጽ ገልጿል።
የአዋጁ ረቂቅ በዝግጅት ምዕራፉ ወቅት በቂ ውይይት ሊደረግበት ይገባ ነበር ያሉት የህግ ባለሙያው አቶ ዳዊት ገብሩ አሁንም በማህበረሰብ ውስጥ ያሉ ስጋቶችን ለመፍታት ከመጽደቁ በፊት በቂ ውይይቶች ሊደረጉበት ይገባል ይላሉ። በዚህ ዙሪያ የመስታወት ባልደረባችን አስማማው አየነው ተከታዩን አዘጋጅቷል።
ግማሽ ክፍለ ዘመን ሊደፍን የተቃረበው የህዝብ በዓላትና የረፍት ቀንን ለመወሰን የወጣ አዋጅ በአዲስ የሚተካ ረቂቅ መጋቢት 3 2016 ዓ.ም ለህዝብ ተወካዮች ምክር ቤት ቀርቦ ውይይት ተደርጎበታል። ይህ ረቂቅ አዋጅ ከመጠነኛ መሻሻል በስተቀር ባለበት እስካሁን ተግባራዊ እየተደረገ ያለውን በደርግ ዘመን በ1967 ዓ.ም የወጣውን አዋጅ ሙሉ በሙሉ የሚሽር ነው የሚሉት በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየታቸውን የሰጡት ጠበቃና አማካሪ አቶ ዳዊት ገብሩ ታሪካዊ ሂደቱንም እንደሚከተለው ያብራራሉ።
በሀገራችን ለመጀመሪያ ጊዜ ስለ ህዝባዊ በዓልና ረፍት ቀን ለመወሰን አዋጅ የወጣው በንጉስ ዘመን መንግስት ጊዜ ሲሆን የህዝብ በዓላትና ስለ እሁድ በዓል አከባበር ለመወሰን የወጣ አዋጅ ቁጥር 151/1948 ይባል ነበር። ከዚህ አዋጅ በኋላ ነው ጊዜያዊ ወታደራዊ አስተዳደር ደርግ የህዝብ በዓላትና የረፍት ቀን ለመወሰን በሚል ባወጣው አዋጅ ቁጥር 16/1967 የሻረው ማለት ነው። እንዴ ከደርግ መንግስት በኋላ በኢህአዴግ ዘመነ መንግስት አዋጅ ቁጥር 1617 ለማሻሻል የወጣ አዋጅ ቁጥር 2988 የሚባል ነበረ። ይህ አዋጅ ከአዋጅ ቁጥር 1617 በሰነድ ደረጃ የቀነሰው ሆነ የጨመረው ነገር የለም። ማለትም በአዋጅ ቁጥር 1617 የተጠቀሰው አንቀጽ 3(1) ንዑስ አንቀጽ ቀ ሰርዞ አዲስ ንዑስ አንቀጽ ያስገባው 1(ቀ) በሚል ተክቶታል ማለት ነው። የተተካው ንዑስ አንቀጽ 1(ቀ) የድል ቀን ሚያዝያ 27 እንደሆነ ይገልጻል። ሆኖም በአዋጅ ቁጥር 1617 አንቀጽ 3(1) ቀን የተቀመጠው ፍሬ ነገርም የድል ቀን ሚያዝያ 27 መሆኑን በተመሳሳይ ስላስቀመጠ የተሻሻለው ሙሉ እንደሆነ ያው ግርታ ያስነሳል በባለሙያዎች አካባቢ ማለት ነው። ስለዚህ ባጭሩ ምንድን ነው በኢህአዴግ ጊዜ የወጣው አዋጅ ቁጥር 2988 አዋጅ ቁጥር 1617 የአንድን ህዝባዊ በዓል ቀን ቁጥር ወደ ግዕዝ እንዲቀመጥ ከማድረግ ውጪ በደርግ ጊዜ የወጣውን አዋጅ ቁጥር 1617 ተፈጻሚነቱ ቀጥሏል ማለት ነው። የበዓላቱ ቁጥር ጋር በተያያዘ ያው 13 ቢሆኑም በህጉና በአተገባበሩ ልዩነት አለው። በአዋጅ ቁጥር 1617 የተመለከተ እንደሆነ 13 በዓላቶች ይኖራሉ፣ መስከረም ሁለትን ጨምሮ ማለት ነው። መስከረም ሁለት የተጠቀሰው ያው የህዝብ ንቅናቄ ወይም ሪቮሉሽን ቀን መታሰቢያ ከደርግ መውደቅ በኋላ በተግባር አይከበርም፣ ያው ካላንደር ላይ የለም። ከዚህ አንጻር ከአተገባበሩና ከህጉ አንጻር ስናየው ልዩነቱ ወደ 12 ያመጣዋል። ነገር ግን ያው ሁላችንም እንደምናውቀው ግንቦት 20 ወይም ደርግ የወደቀበት ቀን ላለፉት 30 ዓመታት ሲከበር ነበረ። ይሄ ደግሞ የሚከበር ከሆነ ቁጥሩን ወደ 13 መልሰው ነው። በእርግጥ ያው ከ2008 ጀምሮ የድሮ ድምቀቱና ሀገር አቀፋዊ መልኩን ይዞ እየተከበረ አይደለም። ወደፊት የሚኖረው ቦታ ህዝባዊ በዓል ይከበራል ወይስ እንደ ብሔር ብሔረሰቦች ታስቦ ይለው ወይ ከናካት ይረሳል የሚለው ያው አከራካሪ ነው።
ምክር ቤቱ ረቂቅ አዋጁን ለዝርዝር እይታ ወደ ቋሚ ኮሚቴ በመራበት ውይይት ላይ አጭር ማብራሪያ ያቀረቡት የመንግስት ተጠሪ ሚኒስትር ተስፋዬ በልጅጌ ስለ አዋጁ ምንነት ሲያብራሩም
የህዝብ በዓላትና የረፍት ቀናት አዋጅ ቁጥር 16/1967 እንደተሻሻለ የህዝብ በዓላትና የረፍት ቀንን የወሰነና በብሔራዊ ደረጃ እንዲከበሩ የደነገገ ቢሆንም የህዝብ በዓላት ሊያበረክቱ የሚችሉትን ማህበራዊና ኢኮኖሚያዊ ጥቅም ሊያስገኝ በሚችል መልኩ በድምቀት የሚከበሩበትን ዝርዝር የአከባበር ስርዓት ያላስቀመጠ፣ ለበዓላቱ አከባበር ከመንግስት የሚጠበቀውን ሰላምና ደህንነት የማስጠበቅ እንዲሁም በቂ የሚዲያ ሽፋን የመስጠት ኃላፊነት የማያስቀምጥ በመሆኑ በአጠቃላይ ሰፋ ያሉ ጉድለቶች የሚታዩበት እንዲሁም በተደጋጋሚ ሲሻሻል የቆየ በመሆኑ ነባሩን አዋጅ ከማሻሻል ይልቅ ሙሉ በሙሉ በአዲስ መተካት አስፈላጊ ስለሆነ ይህ ረቂቅ አዋጅ ተዘጋጅቷል። ረቂቅ አዋጁ በሶስት ክፍሎች እና በ19 አንቀጾች የተደራጀ ሲሆን የተፈጻሚነት ወሰንን እና ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት አከባበርን የተመለከቱና ሌሎች ልዩ ልዩ ድንጋጌዎች ተካተውበታል።
ረቂቅ አዋጁን በተመለከተ ዝርዝር መረጃዎች በበቂ ሁኔታ እስካሁን አለመውጣታቸው የሚናገሩት የሕግ ባለሙያው አቶ ዳዊት ይህም በዝግጅት ምዕራፍ ወቅት ሊደረጉ የሚገቡ ውይይቶች በበቂ ሁኔታ እንዳልተደረጉ የሚያመላክት ነው ይላሉ።
አንድ ሕግ ሲወጣ በተሻለ መጠን ጥናት መስራት ያስፈልጋል። ሌላው ከባለድርሻ አካላት ጋር ዝርዝር የሆነ ውይይት ማድረግ ማዳበር፣ የመጀመሪያውን ረቂቅ ደግሞ ለህዝብ ይፋ ማድረግ፣ በተደጋጋሚ ያው ለረቂቁ አጭር ማብራሪያ ማዘጋጀት፣ ለፍትህ ሚኒስተር መላክ፣ እንደዚህ አይነት ዝርዝር ሂደቶች ወይም ተግባሮች አሉ። እነዚህን ተግባራቶች ተከትሎ የወጣ ረቂቅ ህግ ነው ወይ ያው አከራካሪ ሊሆን ይችላል። ምክንያቱም ለህዝብ ተወካዮች ምክር ቤት ከመቅረቡ በፊት ሰፊ ውይይት እንደሚያስፈልግ ቢገልጽም ይሄ ረቂቅ ህግ ለህዝብ ግልጽ ሆኖ መውጣቱን የሚያሳይ ማስረጃ የለም።
የአሜሪካ ድምፅ ያገኘው የረቂቅ አዋጅ ቅጅ እንደሚያሳየው የህዝብ በዓላትን ተከብረውና ታስበው የሚውሉ ብሔራዊ በዓላት እንዲሁም ሃይማኖታዊ በዓላት ሲል በሶስት ይከፋፈላቸዋል። የዘመን መለወጫ፣ የአድዋ ድል፣ የሰራተኞች ወይም ለባድሮች ቀን እንዲሁም የአርበኞች ወይም የድል ቀን ተከብረው የሚውሉ ብሔራዊ በዓላት በሚል በረቂቅ አዋጁ የተጠቀሱ ሲሆን መደበኛ ስራም ዝግ የሚሆንባቸው ናቸው። ከዘመን መለወጫና ከአርበኞች በዓላት በስተቀር ለሌሎች በዓላት አከባበራቸውን የሚያስተባብር የፌዴራል መንግስት መስሪያ ቤትም ተሰይሞላቸዋል። የአድዋ ድል በዓል አከባበርን በባለቤትነት የማስተባበር ኃላፊነት የተሰጠውም ለመከላከያ ሚኒስቴር ነው። አዋጁ ገና ሳይጸድቅም ዘንድሮ የተከበረውን 128ኛ የአድዋ ድል በዓል መከላከያ ሚኒስቴር አስተባብሮታል። የጉዞ አድዋ መስራችና የፊልም ባለሙያ ያሬድ ሹመቴ የአድዋ በዓል በሚገባው ክብር ደረጃ እንዲከበር እርሱና ጓደኞቹ ብዙ መድከማቸው ይናገራል። አሁን አከባበሩ በመከላከያ ሚኒስቴር በባለቤትነት እንዲመራ በረቂቅ አዋጁ መመላከቱንም እንደ ትልቅ ውጤት እንደሚያዩ ይናገራል። ነገር ግን ባላትን የመንግስት ተቋማት በሚያስተባብሩበት ወቅት አከባበሩ ህዝባዊነቱን እንዲያጣ እየተደረገ ነው ሲል የዘንድሮን በዓል ማሳያ አድርጎ ስጋቱን ይገልጻል።
ባሉን የሚያጎሉ ባሉን የሚያከብሩ ባሉን ከፍ የሚያደርጉ ውስጥ ያሉትን ትልልቅ ርዕሰ ጉዳዮች አጉልተው ለህዝብ የሚያወጡ እንደ ሙዚየም ግንባታ የመሳሰሉ ነገሮች እንዲሰሩ መቻላቸው በሙሉ ህዝቡ ያደረገው ንቅናቄ፣ ወጣቶች ያደረጉት የተለያዩ ተሳትፎዎች ውጤት በመሆኑ ይህንን እንደ ድል ባለቤትነት ጭምርም እኔና አጋሮች ባልደረቦች በሙሉ በአጠቃላይም የኔን ትውልድ በሙሉ የሚያኮራ ነው ብዬ ነው በቅንነት ቀድሜ የምወስደው ማለት ነው። ከዛ ግን ልክ አድዋ ላይ እንደገጠመን በአመታት ግንኙነቶች ውስጥ በዓሉ ላይ ባለቤት ከመሆን ወጥተን አላፊ ብቻ መንገደኞች እንድንሆን እና ባይተዋር እንድንሆን የተደረገበትን ሂደት ሳየው የእሱ አይነት ነገር ደግሞ በህዝብ ላይ መደረጉ በተለይ ባለፉት አመታት የዛሬ አመትና ዘንድሮን ጨምሮ አደባባይ ላይ በዓሉ ለማክበር የነበረው ተነሳሽነት ዘንድሮ ከናካቴው እንዲጠፋ፣ አምና ደግሞ በጣም በተጎሳቆለ የሰው ህይወትን አደጋ ችግር ውስጥ በሚከት መንገድ ብዙ ሰጣ ገባዎች፣ ብዙ ችግሮች፣ ብዙ ሁከቶች የተፈጠሩበት በዓል እንዲሆን ማድረግ መቻሉ፣ እነዚህ ሁሉ በጣም የሚያሳስቡ የሚያሳዝኑና መሆን የማይገባቸው የነበሩ እንደሆኑ ነው የማስበው። በዘንድሮ የበዓል አከባበር ላይ እውነት ለመናገር አደባባይ የመውጣትን ፍላጎት በብዙ ሰዎች ዘንድ እየጠፋ መሄዱንም ጭምር የሚያሳይ ነው። እንዴት እንደተከበረም አይተናል። በተወሰኑ በተጋበዙ ሰዎች እና መንግስት በሚፈልገውን ሀሳብ ብቻ ቁጭ ብሎ በሚመለከቱ ወይም ምናልባትም ከዚህ በፊት በፍላጎታቸው አደባባይ ወጥተው ያልነበሩ ሰዎችም ጭምር የተሳተፉበት በዓሉ ይከበርበት የነበረው የዳግማዊ አፄ ምኒልክ አደባባይም ለበዓሉ ጀርባ ሰጥቶት እንዲከበር የተደረገበት ነገር በሙሉ የሚያስከፋ የሚያስቆርፍ ነው።
መንግስት በበዓላት አከባበር ወቅት የሚንጸባረቁ ሀሳቦች ይህን እንዲያደርግ አስገድዶት ከሆነም ይህ ሊሆን የቻለበትን ችግር ከስሩ መፍታት እንጂ የበዓላቱን ህዝባዊነት ማሳጣት አይገባም ሲል ያሬድ ይናገራል።
ህዝቡ የራሱ የራሴ ብሎ የሚያስበው የኔ ነው ብሎ ወጥቶ አደባባይ የሚያከብረው በጣም በንጹህ ልቦና በንጹህ ፍላጎት ወጥቶ ክብረ በዓል በደንብ አድምቆ የሚመለስበትን መንገድ ሊዘጋ ሊከለክል በሚችል መንገድ ከሚደረግ ይልቅ ነጻነት የሚሰጡ ሰዎች ሀሳባቸውን በነጻነት ሊገልጹ የሚችሉባቸው ሌሎች መድረኮች ቢኖሩ ኖሮ መከልከል ይሄና የሚፈቀድ ነገር ቢኖር የሚከለከል ነገር አይኖርም ነበር ብዬ ነው የምወስደው። እና በእኔ እምነት የአድዋ ድል በዓል ብቻ ሳይሆን ሌሎችም መንፈሳዊ በዓላት እንደ ጥምቀት የመሳሰሉት ከሃይማኖታዊ በዓላቸው ባለፈ ሌሎች ሀሳቦች ተንጸባርቀውባቸው ከሆነ የዛ መነሻ ችግሩ ሀሳብ መግለጫ መድረኮች እና መንገዶች አደባባዮችን መጠቀሚያ የሆኑ መንገዶች አለመኖራቸው ነው የሚመስለኝ። ስለዚህ የአድዋ ድል በዓል በዚህ አይነት ሁኔታ በደንብ ከልባቸው በንጹህ ልብ መንፈሱን አድዋን በሚመጥን ደረጃ ሊያከብሩ ጭምር የሚያባርር የሚያስወግድ የሚያርቅ በመሆኑ ምናልባት ዘንድሮ እንደተወሰደው እንደሆነው በቀጣይም አመታቶች የባይተዋርነት ስሜቱ ጨምሮ በዓሉን የኔ ነው ከማለት ይልቅ መንግስት ባስቀመጠው መንገድ ለመሄድ የማይስማሙ ሰዎች ባይተዋር እየሆኑበት በስንት ትግል እየከበረ የመጣው በዓል ወደኋላ እያነሰና የድሉን መንፈስ በጣም እያሳነሰው እንዳይሄድ ስጋት አለኝ።
የዓለም የሰራተኞች ቀን የሰራተኞችን ጉዳይ በሚመራው ሚኒስቴር መስሪያ ቤት አስተባባሪነት እንደሚከበርም በረቂቁ ላይ ሰፍሯል። በዓላቱን በበላይነት የሚያስተባብሯቸው ተቋማት መኖራቸው በጎም አሉታዊም ተጽዕኖ ሊኖረው ይችላል የሚሉት የሕግ ባለሙያው አቶ ዳዊት በበኩላቸው ይህንን ስጋት ለማስወገድ የሚረዳውም ከመጽረቁ በፊት በቂ ውይይት ማድረግ ነው ይላሉ።
እንደየዘርፉ የሃይማኖት በዓላቶችን በሃይማኖት ተቋሞች ጋር መነጋገር፣ የብሔራዊ በዓላቶችን ደግሞ በተለይ ከፖለቲካ ፓርቲዎች ጋር መወያየት፣ የሲቪክ ማህበራትን ጨምሮ የተለያዩ የዲሞክራሲ ተቋሞች ሲሳተፉበት ውይይት ሲያደርጉበት የሚዳብርና የሚስተካከል ይመስለኛል። ግን ይህን እነዚህን መሰረታዊ የሆነ አካሄዶች መንግስት ካልተከተለ ወይም የህዝብ ተወካዮች ምክር ቤት ይህንን ወደኋላ መልሶ ተግባሩን ካላረጋገጠ አንድነትን የማምጣት እድሉ ጠባብ ሊሆን ይችላል የሚል እምነት አለኝ።
በረቂቅ አዋጁ ስራ ሳይዘጋ ታስበው የሚውሉት ብሔራዊ በዓላት በሚል የካቲት 12 ቀን የሚከበረው የሰማዕታት ቀንና ህዳር 29 ቀን የሚከበረው የኢትዮጵያ ህብረ ብሔራዊነት ወይም የብሔር ብሔረሰቦች ቀን ተጠቅሰዋል። የባህልና ስፖርት ሚኒስቴርና የፌዴሬሽን ምክር ቤት ደግሞ እነዚህን በዓላት የሚያስተባብሩ የፌዴራል ተቋማት ናቸው። በረቂቁ በሃይማኖታዊ በዓልነት የተቀመጡት 5 የክርስትና እንዲሁም 3 የእስልምና እምነት በዓላት ሲሆኑ ከዚህ ቀደም ከነበረው ዝርዝር ውስጥ የተደረገ ለውጥ የለም። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
በቅርቡ ለውይይት ወደ ተወካዮች ምክር ቤት የተመራውና የበዓላትን አከባበርን ለመወሰን የወጣውን የአዋጅ ረቂቅ አስመልክቶ የተዘጋጀውን ዘገባ ነበር የተከታተላችሁት። ወደ ሌላው ቅንብራችን ከማለፋችን በፊት ደግሞ በሌላ ሙዚቃ እረፍት እናድርግ።
የምሽቱ ሁለተኛ የሙዚቃ ምርጫችን አስቻለው ፈጠነ የሚጫወተው የበርታ ብሔረሰብ ሙዚቃ ነው። መስታወት መሰናዷችን ከአሜሪካ ድምጽ ይቀጥላል። ከሙዚቃው በኋላ እንመለሳለን። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እየተከታተላችሁ ያላችሁት። ተከታዩ ዝግጅታችን ደግሞ የዩናይትድ ስቴትስ ክፍለ ግዛት ቴክሳስ ለስደተኞች ይፋ ያደረገውን አዲስ ሕግ ይመለከታል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት በዚህ ሳምንት የቴክሳስ ክፍለ ግዛት ድንበር አሻግሮ የሚመጡ ያላቸውን ህገወጥ ስደተኞችን መያዝና ወደ መጡበትም ይዞ መመለስ እንዲያስችለው ያወጣውን አወዛጋቢ ህግ ለጊዜውም ቢሆን አግዶታል።
ይሁን እንጂ በስር ፍርድ ቤቶች በይግባኝ እየታየ ያለው ጉዳይ እስኪጠናቀቅ ድረስ ቴክሳስ እርምጃውን ለጊዜው እየወሰደ መቆየት እንዲችል ፈቃድ የሰጠም ይመስላል። ይህ ህግ ከጸደቀ ፖሊሶችና ህግ አስከባሪዎች ያሻቸውን ሰው ሁሉ በየመንገዱ አቁመው ለመጠየቅ በር ይከፍታል። በዚህ ደግሞ ህጋዊ መኖሪያና ዜግነት ጭምር ያላቸው ሳይቀር በተለይ የዘር ቀለማቸው የተለየ የሆኑት ሁሉ ሊንገላቱ ይችላሉ የሚል ተቃውሞ እየተሰማ ነው።
እንግዲህ በዚህ ዙሪያ ደረጀ በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አሁን የቴክሳስ ዩኒቨርሲቲ ፖሊስ መምሪያ አባል መሆናቸውን የገለጹልንን አቶ ኃይሌ ተፈራንና በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግረሃል። ወደዚያው እንለፍ።
በቴክሳስ ሂውስተን ነዋሪ የሆኑትና የቀድሞ የሂውስተን ከተማ ሸሪፍ አቶ ኃይሌ ተፈራ አወዛጋቢ ነው የሚሉትን ይህን ህግ ከቀደመው የህግ አስከባሪነት ስራቸው ጋር አያይዘው እየተከታተሉት መሆኑን ይናገራሉ። ህጉ ፖሊሶች ህጋዊ ነው ወይስ አይደለም ብለው የጠረጠሩትን ሰው ሁሉ አስቁመው እንዲጠይቁ እድል ይሰጣል ይላሉ።
አሁን ቀጥታ የሆነ ግንኙነት ባይኖረኝም በስራዬ ነገሩን ተከታትየዋለሁ። ምንድን ነው? ከዚህ በፊት በሸሪፍ በነበርኩበት ጊዜ በተለይ ማንኛውም ወንጀለኛም ይሁን ቀላልም ጥፋት ያጠፋ በሚታሰርበት ጊዜ የኢሚግሬሽን ስታተሱ አይጠየቅም ነበረ። ህጋዊ ነው ህጋዊ የሚለው ነገር አይጠየቅም። በዛ በተያዘበት ወንጀል ብቻ ነው። እንግዲህ ትልቅ ወንጀል እንደ መርደር ወይ ሌላ ነገር ከሆነ ኢንቨስቲጌተሮች የሚያጠኑት ነገር ይኖራል። ማንኛውም ፖሊስ ግን ማንኛውም ህገወጥ ባቆመበት ጊዜ ወይም ባያሰረበት ጊዜ ያንን ስታተስ ጠይቆ በዛ ምክንያት ማሰር አይችልም። አሁን ይሄ ህግ በሱፕሪም ኮርት ገና አልጸደቀም፣ ግን ለፖሊሶች ያንን እድል ይሰጣል፣ አስቁመው የመጠየቅ ህጋዊ ይሁን ህጋዊ አይደለም የሚለውን።
የህጉ ትኩረት ድንበር አካባቢ ወደሚገኙ ከተሞች ወይም እንደ ቴክሳስ ባሉ የደቡብ ዩናይትድ ስቴትስ ክፍለ ግዛቶች ባሉ ህገወጥ ስደተኞች ላይ ያተኮረ መሆኑ ቢነገርም አቶ ኃይሌ በዚያ ብቻ የሚቆም ላይሆን ይችላል ይላሉ።
አዎ፣ እርግጥ ይሄ አሁን ዋናው ትኩረቱ ቦርደር የሚያቋርጡ ላይ ቢሆንም ለፖሊሶች ይሄ መብት ከተሰጠ ማንኛውንም በትራፊክ ህግ ጥሰትም ስታተስ የማንነትን እንትን የመጠየቅ ህጋዊ መሆን ያለ መሆንን ጥያቄን ያስከትል ይችላል እና ብዙ ሰዎች ለእስር ይጋለጣሉ የሚል ፍራቻ ነው ያለው። ያም ለማንኛውም ነው። ስፓኒሾቹ በሜክሲካን በአልሳልቫዶር በሆንደረስ በምናምን ላይ ቀራያ የሚቆይ አይደለም። ቀጥሎ ወደ አፍሪካኖችም ሊመጣ ይችላል እና በተለይ ሰብአዊ መብት ድርጅቶች፣ አንዳንድ የእርዳታ ኦርጋናይዜሽኖች ይህንን በከፍተኛ ነገር እየተቃወሙት ነው። ትልቅ ፓወር ለፖሊሶች ስለሚሰጥ የሰው መብት ይጣሳል። ሬሻል ፕሮፋይሊንግ ደግሞ ሰውን ደግሞ በቋንቋ በአመጣጡ በምኑ ለምርመራ እና ለእስር ያጋልጠዋል በሚል ተቃውሞ ከፍተኛ ነው።
ለመሆኑ የዚህ ሁሉ መሰረታዊ ምክንያቶቹ ምንድናቸው? ይህን ስጋት የፈጠረውና እስከ ሀገሪቱ ጠቅላይ ፍርድ ቤት ድረስ ቀርቦ አነጋጋሪ የሆነው የቴክሳስ ህግ መሰረቱ ምንድን ነው? በአገሪቱ የስደት ፖሊሲና ህጎች ብሎም ጠቅላላ የፖለቲካ ሁኔታ ላይ የሚኖረው አንድምታ ምን ሊሆን ይችላል? በዚህ ዙሪያ በዋሽንግተን ዲሲ የህግ ጠበቃ የሆኑትን አቶ ዳንኤል ውብሸትን አነጋግሬያለሁ።
ይሄ ቴክሳስ የጸደቀውና የቴክሳሱ ሀገረ ገዢ ወይም ገቨርነር ያጸደቀው SB4 የተባለው ህግ ሶስት ዋና ዋና ነገሮችን የያዘ ነው። የቴክሳስ ውስጥ ያሉ ፖሊሶች ወይም የራሱ የቴክሳስ የህግ አስከባሪ ኃይሎች ያለ ህግ አግባብ ወይም ያለ ፈቃድ ወደ ቴክሳስ የሚገቡ ማይግራንትስን እንዲያስር እንዲሁም የተወሰነ የህግ ቅጣት እንዲሰጣቸው ከስድስት ወር እስከ 20 ዓመት የሚቆይ እንደ ወንጀል ሁኔታ ህግ እንዲደነግግና ቅጣት እንዲሰጥና እንዲሁም በቴክሳስ ባለስልጣኖች ወይም በቴክሳስ ፖሊሶች እነዚህ ሰዎች ከሀገር እንዲባረሩ ወይም ዲፖርት እንዲደረጉ የሚያደርግ ህግ ነው። ይሄ ነው ዋና ህጉና በተለይ አገር ውስጥ ከፍተኛ የሆነ ውዝግብና ንግግር የፈጠረው በአሜሪካን ህገ መንግስት በአንቀጽ 2 እና በአንቀጽ 6 ላይ የኢሚግሬሽን እና የዜግነት ወይም ህግን የዜግነት ህግን ወይም የኢሚግሬሽን ህግን የማስፈጸም ጉዳይ የፌዴራል መንግስቱ እና ተመሳሳይ የሆነ ዩኒፎርም የሆነ ህግ በሀገር ውስጥ እንዲሆን ስለሚጠበቅ የህገ መንግስቱ የበላይነት አንቀጽም ደግሞ ማንኛውም የኢሚግሬሽን ጉዳይ በፌዴራል መንግስቱ ብቻ ነው በህግም አኳያ በማስፈጸምም አኳያ መሆን ያለበት በፌዴራል መንግስቱ ነው የሚል ስላለ ይሄ ያንን የፌዴራልና የክልሎችን የስልጣን ክፍፍል ይጥሳል የሚል ክርክር ስለፈጠረ ነው። ይሄ አንደኛው ነው። እንግዲህ ይሄ ህገ መንግስታዊ አንቀጹ ወይም ህገ መንግስታዊ ሁኔታው ሲሆን፣ ሁለተኛው ደግሞ እያንዳንዱ ግዛት ወይም ስቴት የህግ አግባብ ጥበቃን በጣሰ መንገድ ሰዎች ማሰር ማገድ እና ከሀገር ውስጥ ማባረር ቻል የለበትም የሚል ደግሞ ክርክርም ስላለ ነው።
ይህ ህጋዊ ሰነድ በሌላቸው ስደተኞች ላይ ሊያስከትል የሚችለውን ተጽዕኖ እንዴት ይገልጹታል? ህጋዊ ሰነድ የሌላቸው ስደተኞችን አስመልክቶ የሚነሱ የህግ ጉዳዮችና ፖሊሲዎች እዚያው ህገ ወጥ ናቸው በተባሉት ላይ ብቻ ተወስነው የሚቀር ጉዳይ ነው ወይስ ውሎ አድሮ ቀስ በቀስ ሁሉንም ስደተኞች ሊነካ የሚችልበት አጋጣሚ ይኖራል?
አሁን የቴክሳስ ህጉን ያጸደቁትና ህጉን ሲደግፉት የነበሩት ሰዎች ሲናገሩ ዋነኛው አላማው በደቡባዊው የሀገሩ ድንበር ውስጥ አሁን ያለው ከፍተኛ ችግር ያለ ምንም ቁጥጥር ሰዎች እየገቡ ስለሆነ ያንን ለማቆም እንዲችለን ነው እና በዛ መንገድ ያለ ህግ አግባብ የገቡ ሰዎችን ወይም ያለ ፍቃድ የገቡ ሰዎችን ለማገትና ወደ ሀገር ውስጥ ወደ ቴክሳስ የሚገባውን ፍልሰት ለመቀነስ ነው በሚል ነው ስለ SB4 የሚናገሩት። ግን ህጉን በምትመለከትበት ጊዜ ማንኛውም ሰው ወረቀት የሌለውን ሰው የማቆምና የመጠየቅ እንዲሁም የማገት እንዲሁም ዲፖርት የማድረግ ወይም ከሀገር ውስጥ የማስወጣት ስልጣን ይሰጣቸዋል እና ይሄ ነገር ወረቀት የሌላቸው ሰዎች ብቻ ሳይሆን ወረቀት ሊኖራቸው አይችልም ተብሎ እንዲሁ ፕሮፋይል ለማድረግ ወይም ደግሞ እንዲሁ በመልካቸው ሲታዩ ተጠርጣሪ የሆኑ ሰዎችን ብዙ ጊዜ ላቲኖ አሜሪካኖች ሊሆኑ ይችላሉ፣ አፍሪካኖች ሊሆኑ ይችላሉ። በየቦታ በሚሄዱበት ጊዜ እነሱን ያለ ህግ አግባብ የማቆም የማገት የማጎሳቆል ነገር ሊፈጠር ይችላል የሚል ስጋት ነው ያለው።
እንግዲህ አሁን እንዳሉት እርስዎ ይሄ ነገር ሄዶ ህጋዊ ሰነድና የመኖሪያ ፈቃድ ከዚያም አልፎ እንደ ማብራሪያው ከሆነ ዜግነት ያላቸውንም ሊጨምር የሚችልበት አጋጣሚ ሊኖር መቻሉ እንደተጠበቀ ሆኖ ይህን ህግ በሚያጸድቁ ክፍለ ግዛቶች ውስጥ በሚገኙ ፖሊሶችም ሆነ ህግ አስፈጻሚ አካላት ወደፊት ሊፈጠር የሚችለውን ጊዜያዊ መጉላላት ወይም መንገላታት ለማስቀረት ከወዲሁ ምንድን ነው ማድረግ ያለባቸው ወይስ ምንድን ነው መታወቅ ያለበት ነገር ብሎ ያስባል?
በመጀመሪያ ደረጃ አሁን ገና ይሄ ጉዳይ ፍርድ ቤት እየታየ ስለሆነ እዛ ላይ ብዙ ርብርብ እየተደረገ ነው። ምክንያቱም የባይደን አስተዳደርም ከዛ በተረፈ ደግሞ በታላላቅ የሆኑ የሰብአዊ መብትና የሲቪል ነጻነቶች ተሟጋቾች እንደ አሜሪካን ሲቪል ሊበርቲስ ዩኒየን ወይም ACLU እና የመሳሰሉ ድርጅቶች ይሄ ነገር መቆም አለበት፣ ህጉ ህገ መንግስታዊ አይደለም፣ ፌደራል ህገ መንግስቱን ይጥሳል፣ በዚህ ምክንያት ተፈጻሚነት መኖር የለበትም የሚል ክርክር እያደረጉ ነው። እንግዲህ አንደኛው ትልቁ ነገር እንዳለ SB4ን ማቆም የሚቻልበት መንገድ ነው። አሁን ለጊዜው ቀደም እንዳልከው ጠቅላይ ፍርድ ቤቱ ወደ መካከለኛው የፌደራል ፍርድ ቤት ደረጃ ወይም አምስተኛው ሰርኪት የሚባለው ስለመለሰው እዛ ላይ ክርክር እየተደረገ ነው። ትናንትና ለምሳሌ ህጉ ተፈጻሚ መሆን አለበት የለበትም፣ ህጋዊ ነው ህጋዊ አይደለም የሚል ከፍተኛ ክርክር ሲደረግ ነበር። የዛን ፍርድ ቤት ውሳኔ ማየት ያስፈልጋል። ከዛ ውጭ ግን ምናልባት ህጉ መጨረሻ ተፈጻሚ ቢሆን በቴክሳስ ወይም ደግሞ ተመሳሳይ ህግ ሊያወጡ የሚችሉ ግዛቶች አሉ። እንግዲህ አሪዞና፣ ፍሎሪዳ፣ ኦክላሆማ እንደነዚህ አይነት ቦታዎች ሊጠበቁ ይችላሉ። እዛ ውስጥ የሚኖሩ ዜጎች በጣም መጠንቀቅ አለባቸው። ማለት ወረቀቶቻቸው እና ያንን ያላቸውን ህጋዊነት ወረቀት ማሳየት ይኖርባቸዋል። እንግዲህ ምንድን ነው አንደኛው የሚገርመው ነገር ፖሊሶችና ሌሎች እንደዚህ በየግዛቱ ያሉ የህግ አስከባሪ ኃይሎች ይህንንም ኃላፊነት ላይፈልጉት ይችላሉ። ብዙዎቹ እንደውም ሲከራከሩ ነበር፣ ምክንያቱም በቂ የሰው ኃይልና የድጋፍ እንትን የለንም፣ ይሄ ጉዳይ የፌዴራል መንግስቱ ጉዳይ ነው መሆን ያለበት፣ በተለይ ሰዎችን ከሀገር ለማስወጣት ዲፖርት ለማድረግ የሚደረገው ስራ እውነት ለመናገር የውጭ ፖሊሲ ጉዳይ ነው። ምክንያቱም የአሜሪካ መንግስት ከሜክሲኮም ጋር፣ ከጓቴማላም፣ ከኤልሳልቫዶር፣ ከሌሎችም ሀገሮች ጋር መነጋገር ያለበት ጉዳይ ስለሆነ ያንን ለማድረግ አቅም የለንም እያሉም ይከራከራሉ። ስለዚህ እንዴት አድርገው ፖሊሶቹ ይህን ጉዳይ እንደሚያስፈጽሙት እና ምን አይነት አቅም እንዳላቸውም የሚያጠራጥር ነው በእውነት ለመናገር።
ምናልባት እንግዲህ ይህንን በበጀት ጉዳዮች የመመለስ ነገር ሊኖር ይችል እንደሆነ ወደፊት ይታያል በአንድ በኩል። በሌላ በኩል ደግሞ የፌዴራል መንግስቱ ወደ ክልል እየጎረፉ ነው የተባሉትን ፍልሰተኞች መከላከል አልቻለም፣ ከክፍለ ግዛቱ አቅም በላይ በመሆኑም ወደ ሌሎች ግዛቶች እንደ ኒውዮርክና ቺካጎ መሳሰሉት እያቁ ነው። እነሱም እያቃታቸው በመሆኑ ወደ ሌላ አካባቢዎች መላክ መጀመሪያቸውም እየተሰማ ነው። ይህ የስደት ሁኔታ እልባት አጣ የሚል አስተያየትም ይሰማል በዛኛው እና ስለዚህ ምን ይላሉ?
ትልቁ ነገር እንግዲህ እንደምታውቁት የዛሬ 2 ወር አካባቢ ፕሬዚደንት ባይደን ከዴሞክራቶችና እንዲሁም ከሪፐብሊካኖች ጋር በመስማማት ባይፓርቲዘን ወይም ሁለቱም ወገኖች የሚስማሙበት ረቂቅ የኢሚግሬሽን ማሻሻያ ህግ አቅርቦ ነበረ እና ያንን በጣም በጣም ሪዝነብል የነበረ ወይም ሚዛናዊ የነበረ ድንበሩ ጋር ያለውንም ችግር ሊፈታ የሚችል ተጨማሪ የአሳይለም እና የመሳሰሉ ነገሮችን ሊፈታ የሚችል እና ተጨማሪ የባጀትን የመሳሰለውን ድጋፍ ሊያደርግ የሚችለውን ህግ አናጸድቅም ብለው ሪፐብሊካኖች በመጨረሻ ለፖለቲካ ጉዳይ ሲባል አቁመውታል። በተለይ ይሄ እንግዲህ የዶናልድ ትራምፕ ግፊት ነው እዚህ ጉዳይ ያደረገው እና ዛሬ ሳምንት ተኩል ፕሬዚደንት ባይደን ለስቴት ኦፍ ዘ ዩኒየን ወይም ደግሞ የሀገሪቱ ሁኔታ ያለችበትን ሁኔታ የሚቀርበው የአመታዊ ሪፖርት ላይ እንደገና ደግሞ አስቀምጦታል። ይሄ ነገር እንደገና መጥለቅ አለበትና አትሊስት ምናልባት በዚያ ህግ ቢወጣና ለዛ የሚገባው ተጨማሪ ድጋፍ ቢገኝ እነዚህን አንዳንድ የፍልሰቱን ችግር ለመግታት መፍትሄ ሊሆን ይችላል ብዬ ገምታለሁ።
ይህ በአገሪቱ አጠቃላይ የስደት ህግና ፖሊሲ ላይ የሚያመጣው አንድምታ ምን ይሆናል ብለው ያስባሉ ወደፊት?
እንግዲህ ምን መሰለህ፣ ሁላችንም በተለይ እኛ እዚህ አካባቢ የምንኖር ኢትዮጵያኖች የዚህን ሀገር የኢሚግሬሽን ህግ እና ኢሚግሬሽን ተጠቃሚዎች ነን እና የዚህ ሀገር እድገት እና የወደፊት የኢኮኖሚ ጥንካሬ የሚወሰነው እውነት ለመናገር ህግን አክብረው የሀገሪቱን ህግ ተጠቅመው እና ትን ብለው ደግፈው የሚመጡ ሰዎች እንዲኖሩ ያስፈልጋል። ስለዚህ ኢሚግሬሽን በጣም ኢምፖርታንት ነው፣ አስፈላጊ ነገር ነው፣ መደገፍ አለበት። ግን ቀጥያጣ ነገር ሲሆንና እንደዚህ አሁን በየቦታው ያለውን የድንበርና የመሳሰለውን ጉዳይ አደጋ ላይ የሚጥል ነገር ሲሆን ደግሞ ትንሽ ሚዛኑን የሳተ ስለሚሆን እንግዲህ በእኔ ግምት እንደ ፕሬዚዳንት ባይደን እንዳወጣው አይነት ወይም ፕሮፖዝ የተደረገው አይነት የህግና ያንን ነገር ማሻሻያ በተለያየ ቦታ እናውቃለን። ብዙ ሰዎች አሁን የሳይለም አመልክተው የሚጠብቁ አሉ፣ አምስት ዓመት እየጠበቁ ያሉ። እነዛ ነገሮች እንዲሻሻሉ መሻሻያ መደረግ አለበት እና ዝም ብሎ ለፖለቲካ ጥቅም ሲባል ወይም ደግሞ የፕሬዚዳንቱን ድጋፍ ለማሳጣት በሚባል የተደረገው ነገር ትክክል አይደለም እና የእኔ ግምት ምንድን ነው ሚዛናዊ የሆነ ምክንያታዊ የሆነ እና በሁለቱም ወገኖች መካከል ተስማምቶ ሊደረግ የሚችል የህግ ማዕቀፍ ማሻሻል መደረግ ይኖርበታል።
ወደ መነሻችን ልመልሶትና አንድ ያነሱት ነገር ነበረ፣ በፌዴራል እና የክፍለ ግዛቶች መካከል ያለው ፍጥጫ መገለጫ አንዱ መልክ እንደሆነ አንስተው ነበርና ይህ በሌሎች የአገሪቱ የፌዴራልና የክፍለ ግዛቶች መካከል ባሉ ህጋዊም ሆነ ፖለቲካዊ ጉዳዮች ላይ ሊኖረው የሚችለው ተጽዕኖ ምን የሚሆን ይመስሎታል?
እንግዲህ የህገ መንግስታዊ ስርዓቱና በተለይ የፌዴራሊዝሙ አመሰራረት ላይ ሁል ጊዜ አንዴ ለፌዴራል መንግስቱ አንዴ ለግዛቶች እየተደጋገፉ የሚሄዱ ብዙ ነገሮች አሉ እና የፍርድ ቤቱ ህገ መንግስቱን በሚተረጉምበት ጊዜ የሚጠቀምባቸው አሰራሮች የተለያየ ውጤቶች ያመጣል። ለምሳሌ በቅርብ ጊዜ የነበረው ጽንስን የማስወረድ እና የስነ ተዋልዶ መብትን በተመለከተ እያንዳንዱ ስቴት ወይም እያንዳንዱ ግዛት የራሱን ህግ የማውጣት መብት አልነበረውም እና በተለይ ያ ህግ በፌዴራል ፍርድ ቤት ታግዶ ነበር እና አሁን ያ ነገር በሚበተንበት ጊዜ ዛሬ 2 ዓመት የመጣው እያንዳንዱ ክልል የራሱን ህግ የማውጣት ሁኔታ ሲያመጣ የምታየው አይነት በጣም አስቸጋሪ አይነት ሁኔታ ተቀምጧል። ለምሳሌ እኛውን ሜሪላንድ፣ ኒውዮርክ፣ ካሊፎርኒያ የሚኖሩ ሰዎች ያለምንም ችግር ይህንን መብታቸው ማስጠበቅ ሲችሉ፣ በደቡብ አካባቢ ትንሽ ወግ አጥባቂ የተባሉት አካባቢዎች የሚኖሩ ሰዎች ደግሞ ያ መብታቸው የሚገታበት ሁኔታ እየታየ ነው። እንግዲህ ይሄ ጉዳይ ነው። ይሄ አሁን በኢሚግሬሽንም ጉዳይ ቢሆን የመራጮችን መብት በተመለከተ፣ የሴቶችን መብት የመምረጥ መብት በተመለከተ፣ የተመሳሳይ ጾታ መብትን በተመለከተ እነዚህ ነገሮች በፌዴራሊዝሙ ምን ያህል ምኑ ነገር በህገ መንግስታዊ እና በማዕከላዊ መንግስት ይወሰናል፣ በህግ ይወሰናል፣ ምን ያህሉ ወደ ክልሎች ይሄዳል የሚለው የዛ ጉዳይ እንግዲህ ማሳያ ነው እና በሌሎች ጉዳዮችም ላይ ይሄ ጉዳይ በተለይ የፌዴራል መንግስቱ የኢሚግሬሽን ህግ ላይ ዋነኛና ብቸኛ አስፈጻሚ ነው የሚለውን ነገር ካጣ በተለያዩ ነገሮች ላይ ብዙ ችግር ሊያጋጥሙ ይችላል ብዬ ገምታለሁ።
በጣም አመሰግናለሁ አቶ ዳንኤል።
ታንኪዩ ደረጃ፣ በጣም አመሰግናለሁ እኔም ለሰጠኝ እድል።
የተለያዩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩም።